ባለፈው ሳምንት ከቅዳሜ የካቲት 23 2013 ዓመተ ምህረት ጀምሮ መንግስት ለሁለተኛ ጊዜ በነዳጅ ዋጋ ላይ ጭማሪ ማድረጉን ገልጿል። ይህም እየተባባሰ ነው በተባለው የሸቀጦች ዋጋ ላይ ተጨማሪ ጫና ሊፈጥር እንደሚችል የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። በቅርቡ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበበ በሰጡት መግለጫ ዳግም ለኑሮ ውድነቱ ዋነኛ ከሆኑት ችግሮች መካከል የነጋዴዎች አሻጥር መሆኑን ደርሰንበታል በማለት በአዲስ አበባ ከ30,000 በላይ የንግድ ድርጅቶች ላይ እርምጃ መውሰዱን አስታውቀዋል። በአዲስ አበባ ዩኒቨርሲቲ የኢኮኖሚ ክፍለ ትምህርት መምህራን የሆኑት ዶክተር አጥናፉ ገብረ መስቀልና ዶክተር ዘሪሁን ስሜ ግን ለኑሮ ውድነት ዋጋ ግሽበት ዋነኛ ምክንያቱ መንግስትና የፋይናንስ አስተዳደር ድክመትና ከምርጫ 97 በኋላ የተባባሰ የመጣው የኢኮኖሚ ለውጥ መሆኑን ይገልጻሉ። ባለሙያዎቹን ያነጋገረው ደረጀ ደስታ ተከታዩን ዘገባ አዘጋጅቷል። ቀጥሎ ይቀርባል።
በቅርቡ አገር ውስጥ ለሚገኙ የመገናኛ ብዙሃን በአገሪቱ በተለይም በአዲስ አበባ የሚታየውን የዋጋ ውድነት አስመልክቶ መግለጫ የሰጡት የአዲስ አበባ ምክትል ከንቲባ አዳነች አቤቤ የሸቀጦች ዋጋ ላይ የሚታየው ዋናው ምክንያት የገበያ ሻጥር እንደሆነ ተናግረዋል።
በዋናነት ወቅታዊ የኑሮ ውድነትን ያስከተለ ዋና ምክንያት ነው ተብሎ የተለየው የገበያ ሻጥር እንደሆነ መለየት ችለናል። በተለይም ምርት በብዛት እንዳይመረት በማድረግ የተመረተውን ምርት በበቂ ሁኔታ ወደ ገበያ እንዳይገባ በማድረግ በተመሳሳይ ሁኔታ በየደረጃ ካለው የንግድ ማህበረሰብ ጋራና ከቸርቻሪዎች ጋራ ጭምር የተለየ ትስስር በመፍጠር የገበያ ንረት እንዲፈጠር ምርት ወደ ገበያ እንዳይወጣ ዋጋም በተለየ ሁኔታ እንዲጨመር ሲደረግ እንደነበረና እየተደረገ እንዳለ መለየት ችለናል።
በገበያው ላይ ያለውን ቁጥጥር በማጥበቅ ከ30,000 በላይ በሆኑ የንግድ ድርጅቶችና ነጋዴዎች ላይ እርምጃ መውሰዳቸውንም ምክትል ከንቲባዋ ገልጠዋል።
በዚህ መሰረት ወደ 200,000 የሚሆኑ የንግድ ድርጅቶች ክትትል ተደርጎባቸው ከነኛ ውስጥ ከ30,000 በላይ የሚሆኑት ላይ የተለያዩ እርምጃዎች ተወስደዋል ማለት ነው።
የገበያው ዋጋ በዚህ መጠን ሊጨምር የሚችልበት ከሻጥር ውጪ ሌላ ምክንያት አላገኘንም ይላሉ አቢቤ።
ወይም ደግሞ ዋጋ እንዲጨምር የሚያደርግ በጥናታችን ያገኘነው ነገር በዚህ ደረጃ ዋጋ ሊጨምር የሚችል ምክንያት አላገኘንም። ሻጥር ነው ያለው።
የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ዶክተር አጥናፉ ገብረ መስቀል ግን በዚህ አይስማሙም። ምክንያቱም በኢትዮጵያ ያለውን የዋጋ ግሽበትን አስመልክቶ ባለፉት 3 ዓመታት የታዩ ለውጦችና መንስኤዎቻቸውን መፍትሄዎችን ጭምር የሚያመላክት አንድ ጥናታዊ ጽሑፍ በቅርቡ አዘጋጅተው አውጥተዋል። በ280 ወራት ለጥናቱ በተመረጡ 278 የሸቀጥ አይነቶች ላይ የታየውን የዋጋ ግሽበቱን ሲሰሩ የተመለከቷቸው ችግሮች በነጋዴዎች ሻጥር ብቻ የተወሰኑ ሳይሆን መሰረታዊ ናቸው። ከከንቲባዋ መግለጫ በፊት ቀደም ሲል በሰጡን ቃለ መጠይቅ ለአሜሪካ ድምጽ እንደተናገሩት በኢትዮጵያ ላለው የሸቀጦች ዋጋ መናርም ሆነ ግሽበት አንዱ ምክንያት መንግስት ለችግሩ እውቅና ያለ መስጠት ነው ይላሉ። ከነዳጅ ጭማሪ ጋር ያለውን ሁኔታ አያይዘውም አሁን ያለው ሁኔታና ችግር የከፋና አስቸጋሪ ደረጃ መድረሱን ይናገራሉ።
በጣም አስፈሪ ነው ማለት እንደው የቅንጦት የኢኮኖሚክ ፖሊሲ ከመጽሐፍ ላይ ተነስተን ካጠና ነው ተነስተን ይሄ ይደረግ ይሄ አይደረግ የምልበት ሳይሆን በጣም የቀረው ነገር አሁን አንድ መኪና ተበላሽቶ የነዳ የጠገን ልትሄድ ትችላለህ። አቶ ደረጀ መጨረሻ ላይ ፍሬኑን ከለቀቀ ግን ከዛ በኋላ ስላለው ነገር አንድ ነገር ነው ምድናለው አልድንም ነው የምታስበው። ፍሬኑ ከለቀቀ አሁን በጣም አስደንጋጭ ነው። አስደንጋጭ የሚሆነው ደግሞ በአጠቃላይ የዋጋ ጭማሪው ክስተት አይደለም አስደንጋጭ የሚሆነው፣ በባለስልጣናቱ በኩል ስለ ጉዳዩ ያላቸው እውቅና መስጠት ያለማወቅ አይደለም። ያውቃሉ፣ በጣም አድርገው ያውቃሉ። ባለሙያዎች አላቸው አጠገባቸው ላይ፣ ሀገር ውስጥ ነው የሚኖሩት። ሰውን ያውቃሉ፣ የሰውን ኑሮ ያውቃሉ። ለአንድ ችግር እውቅና በደንብ አድርገህ ካልሰጠህ አቶ ደረጀ ወደ መፍትሄ መሄድ አትችልም።
ስለዚህ ምንድን ነው እውቅና ያልተሰጠው ነገር? ለምሳሌ ምንድን ነው አሁን ያልታወቀው ነገር? ምንድን ነው አስደንጋጭ የሆነው ነገር?
አስደንጋጭ የሆነው ነገር ለምሳሌ አሁን የጥር ወር ብቻ 20% ነው። 20% ነው ማለት በትንሹ በቸር ግምት ማለት ምሳሌ አንዳንዱ የምግብ እቃ በተናጠል በአማካይ አምና ጥር ላይ 100 ብር የነበረ እቃ በዚህኛው ጥር ላይ ወደ 180 ብር ያህል ይገመታል። በአማካይ ግን ሁሉም እቃዎች 20% ይህ ነጣጥዬ ሳየው ነው። ነጣጥዬ ምግብ የሆኑትን ምክንያቱም ምግብ በጣም አስፈላጊ ነገር ነው። 54% አጠቃላይ የኢትዮጵያ ማህበረሰብ ወጪ ምግብ ነው። 46% ነው ሌላል እና በጣም አስደንጋጭ የሚያደርገው ለምሳሌ ሰሞኑን ነዳጅ ተጨመረ፣ የነዳጅ ዋጋ ተጨመረ። ችግሩ ይገባናል እኛ፣ ምክንያቱም ሁሉ ጊዜ መንግስት መደጎም አይችልም። ነገር ግን ደግሞ መቼ ድጎማ ይነሳል የሚለው የራሱ ሳይንስ አለ፣ ቅደም ተከተል አለ። አሁን ግጭት አለ፣ ግጭት ላይ ነው ያለ ነው። ኢኮኖሚያችን የወረደበት ጊዜ ላይ የነዳጅ ዋጋ መጨመር ወይም ድጎማ ማንሳት እህል፣ አንዳንድ ጥራጥሬዎች ላይ የነበሩ እቃዎች ድጎማ ስናነሳ አፈሪ ነው።
በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህርና የኢትዮጵያ ኢኮኖሚስቶች ማህበር አባል የሆኑት ዶክተር ዘርአየሁ ስሜ ደግሞ በኢትዮጵያ እየታየ የመጣው ለውጥ እንደ አውሮፓ አቆጣጠር ከ2005 ወይም ከጥቅምት 1997 ምርጫ በኋላ የኢኮኖሚ ሁኔታዎች እየተለወጡ መምጣታቸውን ይገልጻሉ። ኢትዮጵያ ከዚያ በፊት በነበረው ሁኔታ የነበረው የዋጋ ግሽበት ባለ አንድ አሃዝ የነበረ ሲሆን ከዚያ በኋላ ግን ባለ ሁለት አሃዝ ወይም ደብል ዲጂት የሆነ መምጣቱን በማስረዳት እንደሚከተለው ያብራራሉ።
በሁላችን ህሊና የሚያቃጭለው በተለይ የ2005 ምርጫ ጋር ተያይዞ መንግስትም ምርጫውን ከማሸነፍ ከነበረው ፍላጎት አንጻር ከዚያም በኋላ ደግሞ በተለይ ምርጫው የሰጠው መልእክት ስለነበረው ኢኮኖሚው ላይ መንግስት በተረዳው መልኩ የወሰደው ሪፎርሜሽን የኢኮኖሚውን ግለት እንዲያመጣ አንዱ ምክንያት ሆኗል። ከዛ በኋላ በተለይ ያለ ገደብ ያለ ቁጥጥር እጅግ መጠነሰስ የሆነ የገቨርንመንት ዋለዋይ ነበረ። ያ መዋለ ንዋይ ወይም የገቨርንመንት ወጪ የምንለው ደግሞ ኢኮኖሚው ላይ ቀጥታ ነው የገባው። በሁለት መልኩ ይታያል። ይሄ አንደኛው ወደ ኢኮኖሚ የተረጨው ገንዘብ ዊዛውት ፕሮዳክሽን ነው፣ ያለ ምርት ነው የገባው። በቀጥታ ኢንፍሌሽንን ያመጣ አንዱ ሆነ። ሁለተኛው መንገድ ደግሞ ገቨርንመንት ያንድን ወጪዎቹን የሸፈነበት መንገድ ደግሞ አንዱ ምክንያት ነው። በተለይ የውጭ እርዳታዎች በጊዜው ሳስተው ስለነበረ መንግስት አማራጭ አድርጎ ወሰደው አንደኛ ዶሜስቲክ ቦሮዊንግ ነው። ዶሜስቲክ ቦሮዊንግ ጋር ስንመጣ ደግሞ በአብዛኛው ዶሜስቲክ ቦሮዊንግ ላይ ከንግድ ባንኮች ነበረ ብድር ይወሰድ የነበረው። ያም ባንክ ውስጥ የተቀመጠውን ገንዘብ ለመንግስት ፋይናንሲንግ በተለያየ ምክንያት ይወጣ ስለነበረ ባንክ ውስጥ የተቀመጠው ገንዘብ ወደ ሰርኩሌሽን ስለሄደ አሁንም ራሱ ሶርስ ኦፍ ፋይናንሲንግ ኢንፍሌሽን ይፈጥራል።
ዶክተር ዘርአየሁ መንግስት በተለይም ብሔራዊ ባንኩ ኢኮኖሚውን ለማረጋጋት ሲባል ገበያ ውስጥ እየታተመ የሚረጨው ገንዘብ ከዚያ በፊት ከነበረው ሁኔታ ጋር ተያይዞ የመጣና አሁንም በዚያው አቅጣጫ የቀጠለ መሆኑን ይገልጻሉ። መንግስትም ዋና ዋና ወጪዎቹን ፋይናንስ የሚያደርግባቸው መንገዶች ጤነኛ አለመሆናቸውን የሚያሳዩ ምልክቶች መታየታቸውን ይናገራሉ። በዚያ ላይ ደግሞ ኢኮኖሚውን የሚያንቀሳቅሱት ባለድርሻ አካላት ቁጥጥር የሚደረግባቸው አይደሉም። ስለዚህ ለዋጋ ንረቱ አንዱ ምክንያት ሊሆኑ እንደሚችሉ ይገልጻሉ።
ትልቁን የኢኮኖሚ ድርሻ የሚያንቀሳቅሱት አካላት በአንድም በሌላ መልኩ ኢንፎርማሊ ኔትወርክ ሊሆኑ አካላት ናቸው። ስለዚህ በሚፈልጉበት ጊዜ ምርትን ከገበያ ውስጥ የማውጣትና አርቲፊሻል ሾርቴጅ መፍጠር፣ በዛም የተነሳ የዋጋ ንረቱን የሚፈጠርባቸው ምክንያቶች ይኖራል። ይሄ እንደ አንድ ምክንያት ሊወሰድ ይችላል። በሌላ መልኩ ደግሞ አጠቃላይ አሁን ኢትዮጵያ ውስጥ የሚያጠው ሂደት ስንመለከት ይሄ ማክሮ ኢኮኖሚክ ፖሊሲ ኮኦርዲኔሽኑ ስትሮንግ አይደለም። የተለያዩ ፖሊሲዎች ይወጣሉ። በማክሮ ሌቨል የሚወጡ ፖሊሲዎች አሉ፣ ማይክሮ ሌቨል የሚወጡ ፖሊሲዎች አሉ። እነዚህ ፖሊሲዎች አንድ ላይ ደግሞ መስተጋበራቸው ምን ይመስላል የሚለው ነገር ፕሮፐር አይደለም ላይ ተደረገው። ስለዚህ አንደኛውን ኬዝ ለማከም የሚኬድበት ጉዳይ ወይም እርምጃ ሌሎች ላይ ተጽዕኖ ይፈጣል። በሆል ኢኮኖሚው ላይ ሌላ በቀላሉ ልንረዳቸው የማንችላቸው ውስብስብ የሆነ ኔቸር ይይዛል። ስለዚህ አንደኛ ኢንስቲቱሽናል ካፓሲቲውን በጣም ዊክ መሆን የማስፈጸም አቅም የመንግስትም የማርኬቱንም ሬጉሌት ያደረጉ አካላትም ተጽዕኖአቸው በጣም ከባድ መሆን፣ ሁለት ነገሮች ይለያያል። አንደኛው የማርኬት ሬጉሌሽን የምንለው እና ሁለተኛው ደግሞ ማርኬት ኢንተርፍራንስ የምንለው ነው። አሁን እንደ ባለሙያ ገቨርንመንት ከኢኮኖሚ ውስጥ ኢንተርፌር ያርግ ሲለው ብዙዎቻችን አንስማማበት። ከዛ ይልቅ ኢኮኖሚ ጤነኛ እንዲሆን ስርዓት እንዲኖረው ፖሊሲ እንዲኖረው የውድድር መንፈሱ ጠንካራ እንዲሆን ውድድሩ ደግሞ የበለጠ ትልቅ ኢኮኖሚ መስጠር በሚያስችል መልኩ ሬጉሌሽን ፖሊሲው ደካማ ነው። ሬጉሌሽን ፖሊሲው ደካማ ስለሆነ ለጥቂት ሰዎች ወይም ደግሞ ስብስቦች ወይም ደግሞ ቀድሞ መረጃ ያገኙ አካላት ኢኮኖሚ ላይ የበለጠ እንዲጫወቱና ተጽዕኖ እንዲፈጥሩ የሚያደርግበት አካሄድ በጣም ውስብስብ ነው የሚሆነው እነዚህ ነገሮች ግምት ውስጥ ሊወሰዱ ይገባል። አንደኛ የውጭ ዕዳችን ክምችት እየጨመረ በሄደ ቁጥር፣ በዚያው ልክ ደግሞ ገቨርንመንት ኢኮኖሚውን አሳድጋለሁ ብሎ የሚነሳበት ያለው ፍላጎትም ይህም ፍላጎት ደግሞ ሳትስፋይ ለማድረግ የሚያመጣቸው ፋይናንሲንግ ሜካኒዝሞቹ በአብዛኛው ወደ ሎካል ሪሶርስ ስለሚሄድ ወይም ወደ ሎካል ሶርስ ስለሚሄድ ኢንፍሌሽን መፍጠሩ የማይቀር ጉዳይ ነው እና ኢኮኖሚክ ሜሸሮች አሉ፣ ፖለቲካል ዳይሜንሽኖች አሉ፣ ኢንስቲቱሽናል ዊክነሶችን ጎልተን ታይባቸው ስለሆነ እነዚህ ሁሉ በአጠቃላይ ኢትዮጵያ ኢኮኖሚ ላይ የተለየ ባህሪ ኖሮ ካደረጉት መሰረታዊ ጉዳዮች ውስጥ በሰፊት ሊጠቀሱ የሚገቡ ጉዳዮች ናቸው። አጭሩ ይህን ይመስላል።
የዋጋ ውድነቱን በማባባስ አዲስ አበባ ውስጥ ተፈጥሯል ስለተባለው የንግድ ሻጥርና መንግስት እርምጃ እየወሰድኩባቸው ነው ስለሚላቸው የንግድ ድርጅቶችም የተጠየቁት ዶክተር ዘራየው ጉዳዩ ከነጋዴዎች ብቻ ሳይሆን ከመንግስት ኃላፊዎችና ሌሎች የድርሻ አካላትም ጋር ተያይዞ መታየት ያለበት ሁኔታ መሆኑን ይናገራሉ።
ኢትዮጵያ ውስጥ ያለው በተለይ አዲስ አበባ ውስጥ ያለው ኢኮኖሚ ምን አይነት ቅርጽ ነው ያለው፣ ምን አይነት ኔቸር ነው ያለው የሚለው ነገር የሚመራው አካል በአግባቡ አያውቀው። ስለዚህ ኢንፎርማል ኔትወርኮች ይፈጠራል። ኢንፎርማል ኔትወርክ ከነጋዴው ሳይድ ብቻ አይደለም መታየት የሚገባው፣ ምክንያቱም ፖሊሲ የሚያስፈጽመው አካል ፖሊሱን የሚያወጣው አካል በሜታ ውስጥ ውስጥ በማምረት ሂደት ውስጥ ያሉ አካላት የሚፈጥሩት የራሳቸው የሆነ ኔትወርክ አለ እና እነዚህ የፈጠሩት ነገሮች ናቸው ብዙዎቹ ክስተቶች የፈጠሩት። እና በእርግጥ ፋብሪካዎች በህገወጥ መንገድ ሰሩ እነዚህ አይነት ስጋቶች ተደርሳቸው የሚለው ከእንደው ከኢኮኖሚክ ፕሪንስፕል ወይም ደግሞ ከኢኮኖሚክ አንጻር ብቻ ደጠር መታየት የሚገባው ሌሎች ዳይናሚክሶችም ይኖሩታል። ምክንያቱም አዲስ አበባ ውስጥ ያሉት አምራች ካምፓኒዎች ምንላቸው ወደ ኢንፎርማል መስመር ውስጥ እንዲገቡ ቢገደዱባቸው አሰራሮች ደግሞ ጎልተው ይታያል። ምክንያቱም የመኖር ያለመኖር ጉዳይ ስለሆነ ከፎሬን ከረንሲ ውጥረት አንጻር ወይም ደግሞ ግልጽ ያሉ ፖሊሲ እና መመሪያዎች ካለመኖራቸው አንጻር ወይም ደግሞ ዲስክሪሚኔሽን ሩሎች ይኖራሉ። የተወሰነ ግሩፕ ፌቨር ይደረጋል፣ የተወሰነ ፌቨር አይደረግም። ፖሊሲዎች ሲወጡ ደግሞ ፖሊሲዎቹን ከተጠቅሞ ደግሞ ፖሊሲውን ያላያቸው መንገዶች በማየት ሌሎች ጥቅሞችን ለማግኘት የሚሄዱባቸው መንገዶች ይኖራሉ። አንደኛ አንድ ኢኮኖሚ ስቴብል አይደለም፣ ብዙ ነገሮች አት ሪስክ ዞን ብለው ነው የሚያስበው ባለ አብረዚ ሪስክን ከመውሰድ ይልቅ ሌሎች አማራጮችን ወደ መውሰድ ስለሚሄድ እነዚህ ክፍተቶች ራሱ በዚህኛው አንግል ብቻ መታየት የለባቸው፣ ሰፋ ተደርጎ መታየት የሚገባቸው ነጥቦች ይኖራሉ። እና ይህ ከዋጋ ንረት ጋር ተያይዞ በተለይ አምራቹ ኃይል እንዲያመር መሰረታዊ የሚባሉ ነገሮች ካልተሟሉበት ድረስ ፖሊሲ ስላለ ብቻ አምራች ኃይል ወደ ምርት አይገባም። ያ ክፍተት ደግሞ ሲኖር በአንድ በኩል ፐብሊክ ኤክስፔንዲቸር መኒ ፕሪንቲንግ ኢኮኖሚስት የሚገቡት ገንዘቦች የሚያመርት አካል ላይ ተጽዕኖ ፈጥረው ማምረት ካልተቻለ በትክክል ሽን ሊሰጥበት የሚችልበት ሴናሪዎች ግልጽ ነው የሚለው። ግን ዞሮ ቅድም ያልኩት ኢኮኖሚ ፕሮፐርሊ ሬጉሌትድ መደረግ መቻል አለ። ለምሳሌ ኮምፒቲሽን ፖሊሲ አለ ወይ? ለምሳሌ የውድድር ፖሊሲ አለ ወይ? አሁን ትልቁ መሰረት ጥያቄ አምራቾች እንዴት ነው የራሳቸውን መስተጋብር የሚፈጥሩት? እንዴት ነው አንድ አይነት ስፍና ኖሯቸው ወደ ጋራ የሚሄዱበት መንገድ? ችግሮቻቸው ምንድን ነው? አብዛኞቹ ኢምፖርት አድርገው የሚኖሩ ናቸው። ኢምፖርት ለማድረግ ደግሞ ፎሬን ከረንሲ ያለበት ሽን አሁን በግልጽ የሚታወቅ ስለዚህ የመኖር ያለመኖር ጉዳይ ነው። ስለዚህ ይሄ ግፊት የሚያደርግባቸው ነገሮች የህልውና አደጋ ስለሚያመጣ መመሪያና ፖሊሲዎች ፕላስ ደግሞ ግልጽ ያለ ሬጉሌሽን ፖሊሲ በሌለበት ሀገሩ ከዚህ በላይ ሊፈጠር የሚችል እንደው በመት ያጠቃል።
ለኑሮ ውድነቱም ሆነ ለግሽበቱ ዋነኛው ተጠያቂ መንግስት ነው የሚሉት ዶክተር አጥናፉ በሰሩት ጥናታዊ ጽሁፍ የመፍትሄው አካል ናቸው ብለው ከሚጠቅሷቸው መካከል በተለይ የነጻ ብሔራዊ ባንክ አስፈላጊነትን ይጠቅሳሉ።
ለማንኛውም የዋጋ ጭማሪ ኃላፊነቱን የሚወስደው አዲስ አበባ ነው። እናንተ ሀገር ላይ ይባላል ሁልጊዜ ዋሽንግተን ነው ኃላፊነቱን። ለምንድን ነው አዲስ አበባ ኃላፊነቱን ያለ? ገንዘብን እና ማክሮ ኢኮኖሚን የሚያስተዳድረው ዋናው ሞተር ያለው አዲስ አበባ ብሔራዊ ባንክና የታክስ አስተዳደሩ የገንዘብ ሚኒስቴር ማለት ነው። ሁለቱም በቅንጅት እና ብሔራዊ ባንኩ መደበኛ ትልቁ ስራው ዋጋን ማረጋጋት። እንደዚህ አይነት ብሔራዊ ባንክ እንዴት አድርገን ሊኖረን ይገባል እና እንዴት እንችላለን እኛ እንችላለን ወይም ነው ምክር ሀሳብ ማቅረብ ያለው። ብሔራዊ ባንክ በነፃነት እንዲሰራ፣ ነፃነት ማለት እንደ ግል መስሪያ ቤት ሳይሆን ህጋዊና የስራ ነፃነት ማለት ነው። የገንዘብ አስተዳደር ነፃነት፣ የገንዘብ አቅርቦት ነፃነት፣ 2-3-4 የሆኑ የሀገር ልማት አቅጣጫዎች ተቀምጠውለት በዛ የሚገመገም ብሔራዊ ባንክ ቢኖረን፣ ከፖለቲካ ግፊት የራቀ ብሔራዊ ባንክ በኖረን። ምሳሌ ለምሳሌ ደቡብ አፍሪካ፣ አጠገባችን ኬንያ። ኬንያ እንዴት ነው ዋጋ የሚያረጋጉት? ደቡብ አፍሪካ እንዴት ናቸው? ስለዚህ ነፃ ብሔራዊ ባንክ ያስፈልገናል። በኢትዮጵያ ታሪክ በንጉሱና በደርግ ጊዜ የተሻለ ነፃነት ያለው ብሔራዊ ባንክ ነበረ። ስለዚህ በዛ ሰዓት እንዴት ነው ብሔራዊ ባንክ ገንዘብ የሚያስተዳድረው የሚለው ነገር ይታወቃል። ታርጌት ይሰጠዋል፣ መለኪያ ይሰጠዋል። ስትፈልግ ኢንተረስት ሬት ትከተላለህ፣ ስትፈልግ የብድር መጠን ትከተላለህ፣ ስትፈልግ የገንዘብ ልውውጥ ህግ ታወጣለህ። ነገር ግን በየቀኑ ስራ ውስጥ አልገባም፣ ብድርም ስጠኝ አልልህም፣ ለዛኛው ባንክ ብድር ስጥ፣ ለዚኛው ፍቃድ ስጥ እያልኩም በየጊዜው መመሪያ አልሰጥም። ግን በማህበራዊ ኮንትራክት ሶሻል ኮንትራክት በሚሉት ዓለም በሚያውቀው ነጻ የሆነ ብሔራዊ ባንክ እንዲኖረን ይገባል። ጥሩ ነው ብዬ አስባለሁ። ምክር ነው። ኢኮኖሚስቶች እኮ ምክር ነው የሚያቀርቡት፣ ያለዛ ሞቼ እገኛለሁ አይሉም።
የኑሮ ውድነቱ የኢኮኖሚ ባለሙያዎችን ጨምሮ መንግስትና ህብረተሰቡ በሚያደርጉት ግልጽ ውይይት፣ በየጊዜው በሚቀርቡ ጥናቶች እንጂ የንግድ ህብረተሰቡን ነጥሎ በመወንጀል የሚወገድ አለመሆኑንም ዶክተር አጥናፉ ይናገራሉ።
ሌላው ከማህበረሰቡም የሚጠየቅ ነገር አለ። ከማህበረሰቡና ከባለሙያው ቀጠሮ ጥናት በቀጠሮ መሆን የለበትም። ሁል ጊዜ ኬንያ አጠገባችን ብንሄድ በየወሩ ቢያንስ የዋጋ ጥናት ላይ 10-15 ወረቀቶች ይጠናል፣ ለመንግስት ግብዓት ይሄዳል። መንግስት ጠቃሚውን ያነሳል፣ ሁሉም ይውሰድ አይባልም። እኛ ጋር ጥናቶች በቀጠሮ ነው የምናጠናው። የተማረ ሰው 40 ምናምን ዩኒቨርሲቲ እያለ ስንት ዶክተር እያፈራን፣ ግን የእውቀት ጥቅም ማህበረሰቡ ምንድን ነው ብለን የሞራል ጥያቄ አንስተን የነጋዴው ማህበረሰብን ችግር ቀረብ በል እንደው ስግድብ ነጋዴ ነው ሳይሆን፣ ለምንድን ነው ሰዎች እቃ የሚደብቁት? ተቀራርቦ ባለሙያ፣ መንግስትና በአጠቃላይ ልሂቃኑ፣ የንግድ ልሂቃን፣ የአካዳሚ ልሂቃን፣ የፖለቲካ ልሂቃን አንድ ላይ ካልሰራን እና ጠቃሚ መረጃ ለሀገር በሚጠቅም መልኩ አድልባይ ሳንሆን ምክር ሀሳብ ካልሰጠን፣ መንግስት ውስጥ ያሉትም ሰዎች እኮ ሰዎች ናቸው፣ እንደኛው እኮ ሰዎች ናቸው አቶ ደረጀ። እና ሁላችን ሚዲያውም የራሱ ሚና አለው፣ አካዳሚክ ቢሮው ሚና አለው። ከሁሉም በላይ አሁን ኢትዮጵያን እየጎዳት ያለው ከኢኮኖሚያዊ ምክንያት ይልቅ ግብረ ገባዊ ምክንያቶች ይበዛሉ።
አድማጮቻችን፣ ቀደም ሲል ከዶክተር አጥናፉ ጋር የዋጋ ውድነቱንና የግሽበቱን አጠቃላይ ሁኔታ በሚመለከት ያዘጋጀነውን ውይይት በድረ ገጾቻችንና በማህበራዊ ሚዲያዎቻችን ላይ ማግኘት ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።